ግማሽ ምዕተ ዓመትን የተሻገረ እድሜ ያለው የአዲስ አበባ ዩኒቨርሲቲ የባህል ማዕከል አያሌ የኪነ ጥበብ ሰዎችን ያፈራ አንጋፋ ተቋም ነው። ከቲያትር ጥበብ ያረፉት ታላላቅ የኪነ ጥበብ ሰዎች ነጸጋዬ ገብረመድኅን፣ ወጋየሁ ንጋቱ፣ አባተ መኩሪያን ጨምሮ አሁንም ድረስ በህይወት ያሉ ዝነኞች ስራዎቻቸውን ያሟሹበት ቤት ስለመሆኑ ይነገራል።
በሙዚቃ ዝነኛው የባህል ቡድን ኦርኬስትራ ኢትዮጵያና የስነ ግጥም እንዲሁም የስነ ጥበብ ስራዎች በማዕከሉ ይቀርቡበት ነበር። በአሁኑ ወቅት በፖለቲካዊና ሌሎች ምክንያቶች የመዘጋት ዕጣ ፈንታ የገጠሙት ማዕከሉ ወደ ቀድሞ ዝናው ለመመለስ የሚያስችሉ የኪነ ጥበብ ስራዎች የሚቀርቡበት የጥበብ ቤት እንዲሆን እንቅስቃሴዎች ተጀምረዋል። አስማማው ነው ይህንን የመለሳ ጥረት መነሻ አድርጎ የማዕከሉን ትዝታዎች ከዳይሬክተሩና ከባለሙያዎቹ ጋር ተጫውቶ ተከታዩን መሰናዶ አዘጋጅቷል።
ከግማሽ ክፍለ ዘመን በተሻገረ የባህል ማዕከሉ ዕድሜ በዲስኩራቸው፣ በትወናቸው፣ በግጥሞቻቸውና በመጣጥፎቻቸው እንዲሁም በሙዚቃ ስራዎቻቸው አድናቆትን ከተቸሩ ጉምቱ ባለሙያዎችና ምሁራን መካከል የጥበብ መክሊታቸውን በዚህ ማዕከል ያሟሹትና ያባዙት ብዙዎች ናቸው። በትላንት የወልቱ ውስታና በዛሬዎች ታዋቂ የመድረክ ፈርጦች የኪነ ጥበብ ሰዎች ሁለተው በአይናቸው ፊት ተገልጦ ይታያል። አንጋፋው አዲስ አበባ ዩኒቨርሲቲ የባህል ማዕከል የወቅቱ የማዕከሉ መሪ ረዳት ፕሮፌሰር ተስፋ ይሸቱ ለቪኦኤ በሰጡ አስተያየት ይህን ቤት የኪነ ጥበብ አድባር ሲል ይገልጸዋል።
አዲስ አበባ ዩኒቨርሲቲን አዲስ አበባ ዩኒቨርሲቲ ካደረጉት ጥቂት ተቋማት ውስጥ ቀድሞ የሚመጣው አዲስ አበባ ዩኒቨርሲቲ ባህል ማዕከል ነው። ለምንድን ነው አዲስ አበባ ዩኒቨርሲቲ ባህል ማዕከል? በጣም ልህቀት የነበራቸው ሀሳቦች ይንሸራሸሩበት የነበረ ቤት ነው። ባይዘው ለምሳሌ ኢትዮጵያን ኪነ ጥበብ ስታነሳ እነ ጋሽ ዮሐንስ አድማሱ፣ እነ ዮናስ አድማሱ፣ እነ ጋሽ አባተ መኩሪያ፣ እነ ጋሽ ጸጋዬ ገብረመድኅን፣ እነ ጋሽ መንግስቱ ለማ፣ እነ ጋሽ ደበበ እሸቱ፣ እነ ወጋየሁ ንጋቱ፣ እኔ ማንን ጠቅሼ ማንን ስላደረግልህ ይችላለሁ። እና በኢትዮጵያ ኪነ ጥበብ ታሪክ ውስጥ ትልቅ ጉልህ የሆነ ቦታ የነበረው ነው። ምናልባት የኢትዮጵያ የቲያትር እንቅስቃሴ፣ የሙዚቃ እንቅስቃሴ፣ የቅርጻ ቅርጽ፣ የስዕል እንቅስቃሴ ላንሳ ካልክ የአዲስ አበባ ዩኒቨርሲቲ ባህል ማዕከል ሳታነሳ ማለት አልችልም። በኢትዮጵያ ኪነ ጥበብ ውስጥ ማለት ነው።
በቅርቡ ሙዚቃና ጠመንጃ የሚለውን በኢትዮጵያ የሙዚቃ ታሪክ ላይ ያተኮረ መጽሐፉን ለአንባቢያን ያደረሰው ይነገር ጌታቸው የአዲስ አበባ ዩኒቨርሲቲ የባህል ማዕከል ምስረታ በ1940ዎቹ መጀመሪያ ላይ እንደተከናወነ ያወሳል። ይሁን እንጂ ሀገራዊ ኪነ ጥበብ ታሪክ በወጉ ባለመሰነዱ አመሰራረቱን አስመልክቶ ቢያንስ ሁለት ጉልህ አጋጣሚዎች በአስረጅነት ይነሳሉ ይላል ጸሐፊ ነገር።
የመጀመሪያው በአዲስ አበባ ዩኒቨርሲቲ መጀመሪያ ምስረታውን ሲያደርግ በ1940ዎቹ መባቻ ላይ ዩኒቨርሲቲ ኮሌጅ በሚባልበት ወቅት አራት ኪሎ ግቢ ውስጥ የአእምሮ ማስፋፊያና ማጎልመሻ ማዕከል የሚባል የተማሪዎች ክበብ ተመስርቶ ነበረ። በዋነኝነት በተማሪዎች ይመራ የነበረ ክበብ። ይሄ ክበብ እንግዲህ ክርክር የነበረበት የተለያዩ ስነ ጥበባዊ እንቅስቃሴዎች ይደረጉበት የነበረና በኋላ ላይ እየሰፋ ሂዶ የአዲስ አበባ ዩኒቨርሲቲ ባህል ማዕከልን ወልዷል ተብሎ በአንዳንድ ምሁራን ወይም ደግሞ ባህል ማዕከሉን ለመመርመር በሞከሩ ሰዎች የመጀመሪያው አጋጣሚ ነው። ባህል ማዕከሉን በማዋለድ ሂደት ውስጥ ቅድሚያውን የሚይዘው እሱ ነው ብሎ የሚሟገቱ ሰዎች አሉ። በይፋ ግን የአዲስ አበባ ዩኒቨርሲቲ ባህል ማዕከልን ይህንን መነሻ ያደርግ እንጂ ጎልቶ መጠቀስ የጀመረው በተለይ ከፍተኛ የትምህርት ተቋማት በሀገራት የባህል እንቅስቃሴ ውስጥ የራሳቸው ሚና አላቸው የሚለው አስተሳሰብ በምዕራቡም ዓለም እየተስፋፋ ከሄደ በኋላ ያው የአዲስ አበባ ዩኒቨርሲቲ ደግሞ 1950ዎቹ ላይ በርካታ የውጭ መምህራን ነበሩት። ስለዚህ እነዚህ የውጭ መምህራን ዩኒቨርሲቲውን ከሀገሪቱ ትውፊትና ከትውፊታዊ ኪነ ጥበብ እንቅስቃሴው ጋር መተሳሰር አለበት ብለው ያምኑ ነበር። በዚህ ሂደት ውስጥ እንግዲህ ስቴፈን ካፕላን፣ ሀሊን ኤልዳብ የሚባሉ የምዕራባውያን ኦፍኮርስ ሀሊን በትውልድ የግብጽ ዜጋ ነው፣ ግን ዜግነቱ አሜሪካዊ ነው። እነዚህ ሰዎች አዲስ አበባ ዩኒቨርሲቲ የራሱ የባህል ተቋም ኑሮት የኢትዮጵያን ኪነ ጥበብና ትውፊት በመመርመር ደረጃ ሰንዶ ማቆየት አለበት የሚል አመለካከት ነበራቸው። ከዚህ ጋር ተያይዞ እንግዲህ በጉልህ የሚጠቀሰው 1956 ላይ የጀመረው እና ኦርኬስትራ ኢትዮጵያን ባህል ማዕከል ውስጥ አስገብቶ ባህል ማዕከሉ የኢትዮጵያ የሆኑ የሙዚቃ ጣዕሞችን የኢትዮጵያ ሙዚቃ ትውፊቶችን እየሰነደም በተመሳሳይ ደግሞ እያቀረበም ለመጓዝ የሞከረበት ነው። ስለዚህ በጉልህ የሚታወቀው የአዲስ አበባ ዩኒቨርሲቲ ባህል ማዕከል ዋና መገለጫው የሚሆነው 1956 ላይ የኦርኬስትራ ኢትዮጵያ ነው። ወይም ደግሞ ኦርኬስትራ የሚለው ቃል እንደሚታወቀው ምዕራባዊ ሙዚቃዊ አስተሳሰብ ነው። የኢትዮጵያ የሚለው ደግሞ ኢትዮጵያዊ ነው። ስለዚህ ኦርኬስትራ ኢትዮጵያ ኢትዮጵያ የሆነ ኦርኬስትሬሽን ኢትዮጵያ የሆነ የሙዚቃ ጣዕምን ይዞ ለመምጣት የሞከረ ነው። ሶ የባህል ማዕከሉ እንቅስቃሴ ሲጀመር የመጀመሪያው ደግሞ ይሄ ነው ብሎ የሚማገቱም ሰዎች አሉ።
የአዲስ አበባ ዩኒቨርሲቲ ባህል ማዕከል በሁሉም የኪነ ጥበብ ስራዎች ፍላጎቱ የነበራቸው የዩኒቨርሲቲ ተማሪዎችና መምህራን የጥበብ ስራዎቻቸውን አቅርበው ተሰጥኦቻቸውን እንዲለዩና እንዲያጎለብቱ እድሉን ስለማመቻቸቱ ይነገርለታል። ከማዕከሉ ተነስተው ዛሬ ላይ በኪነ ጥበቡ በተለይም በትወናው ዝናን ካተረፉት በርካታ አርቲስቶች መካከል በልዩ ልዩ ቲያትሮችና ድራማዎች የሚታወቀውና በሸገር ኤፍኤም 102.1 ራዲዮ ታሪክ ቀመስ ትረካዎቹ ሌላ ዝናን የጨመረው አርቲስት ተፈሪ አለሙ አንዱ ነው። ለእርሱ የአዲስ አበባ ዩኒቨርሲቲ ባህል ማዕከል የጥበብ መንገዱን የቀየሰበትና የሙያ ትልሙን የወጠነበት ቤቱ ነው።
ፍሬሽማን ሆነ ዲፓርትመንትም ምንም ሳትመርጥ ባለንበት ሰዓት እኛ በአባል የሆነው የባህል ማዕከል እና የባህል ማዕከል አባል ሆነን እዛ ቲያትር እንሰራለንበት ቲያትር ማጥናትም ሰበብ የሆነኝ የዛ ተሳትፎ ነው። በኋላ ወደ ዲፓርትመንት ስንገባ የሚቀጥለው አመት ቲያትር ትምህርት የሆንኩት መጀመሪያ የባህል ማዕከል አባል በመሆኔ ነው። እዚህ ላይ የህይወቴን አቅጣጫም ያስተካከለ ወይም የመረጠልኝ ነው ማለት ይችላሉ። ምክንያቱም ከዛ በፊት እንደ ኳስ ጨዋታ እንደ ሌላው ብልግ ሆነ እንደምትጫወተው ጨዋታ ኢንተረስተው ነው የምትጫወተው ነው እንጂ የምትማረው አይመስልኝም ነበረ ቲያትር ሙያው። ስለዚህ ያን ጊዜ በዛ ውስጥ ገባው እዛ አባል በመሆኔና እዛ ስራ ስለነበረ ልክ ዲፓርትመንት ምረጡ ሲባል ኦልሬዲ ኢንተረስት የሆንኩበት የሚሰማና ቆንቴ አድራሱ ተቋቁሞ ነበር አክቹዋሊ ዘን ጊዜ በዛ መሰረት ገባው።
ከትወነው ባለፈ በሙዚቃው ተስፋዬ ለማ በኦርኬስትራ ኢትዮጵያ የሙዚቃ ቡድን የኢትዮጵያን የባህል ሙዚቃዎች ይዞ የገነነበት ነበር። ኦርኬስትራ ኢትዮጵያ በወቅቱ ሰፊ ተቀባይነት የነበረውን በባንድ የታጀበ ዘመናዊ ሙዚቃን የተገዳደረው በዚሁ የባህል ማዕከል ውስጥ ሆኖ ነበር። የሙዚቃና ጠበንጃ ደራሲ ይነገር ጌታቸው
የኢትዮጵያን ትውፊት የተለያዩ ሀገራት በተለያዩ ሀገራችን ክፍሎች ያሉትን ሙዚቃ መሳሪያዎች መሰብሰብ መልሶ ደግሞ የኢትዮጵያን የሀገረሰብ ሙዚቃ መሳሪያዎች ከመሰብሰብ ባለፈ በእነሱም የብሔር ብሔረሰብ ሙዚቃዎችን ለመስራት መሞከር በወቅቱ እንደሚታወቀው ወታደራዊ ሙዚቃ ክፍሎች ናቸው የነበሩት። ክቡር ዘበኛ፣ ምድር ጦር፣ ፖሊስ ምንላቸው ይብዛሚነስም የምዕራባዊ ሙዚቃ ጨዋታ ያላቸው ናቸው፣ ወታደራዊ ናቸው። ስለዚህ ለነዚህ በሌላ መልክ የቆመ ለሲቪሉ ለተማሪ የሙዚቃ የሚያቀርብ ከምዕራባዊ ጨዋታ ለኢትዮጵያ ጨዋታ የቀረበ ተደርጎ የሚወሰድ ቤት ነው።
የአንጋፋ ዩኒቨርሲቲ የባህል ማዕከል በኪነ ጥበብ ስራዎች የተወጠነ ቢሆንም የኢትዮጵያ ፖለቲካ መጠየም ሲጀምር ግን እየቆየ የተማሪዎች የፖለቲካ ጥያቄዎች ማንጸባረቂያ ወደ መሆን ተቀየረ። የአዲስ አበባ ዩኒቨርሲቲ የቲያትር ትምህርት ቤት ረዳት ፕሮፌሰር እና የማዕከሉ ዳይሬክተር ተስፋዬ ሸቱ ያስተዳደሩ ሰዎች በማዕከሉ የሚቀርቡ ስራዎችን ከፖለቲካ ጋር የማያያዝ ሳቢዎች የጀመሩት ከዚህ ጊዜ አንስቶ እንደሆነ ያስረዳል። ይህ ደግሞ ማዕከሉ በየዘመናቱ እየተዘጋ እንዲከፈትና ፈተናዎችም እንዲበረቱበት ምክንያት ሆነም።
ነጋሽ አባተ በነበሩበት ጊዜ የዩኒቨርሲቲው ፕሬዚዳንት የመጀመሪያው የአዲስ አበባ ዩኒቨርሲቲ ፕሬዚዳንት እነ ዮሐንስ አድማሱ አንድ ግጥም ያቀርባሉ። ለአምሳት ወለደች በሬ ቀንዳ ወጣ ለስልጣን መመካት ይማለለካ የሚል ግጥም ያቀርባሉ እና በቃ ተማሪው ይጮሃል። ከዛ በኋላ ፕሬዚዳንቱ አይ ከዚህ በኋላ አርት ሌጀሪ ነው ብለው ዘጉት። ሰው ከዛ በኋላ በየዘመኑ አንዴ ይነሳል፣ አንዳንዴ ይዘጋል፣ አንዳንዴ በጣም በቃ እንዳለ ማስቆጥርበት ጊዜ ነበረ።
አንጋፋው የኪነ ጥበብ ሰው ተፈሪ አለሙም የከፍተኛ ትምህርቱን በዩኒቨርሲቲ ለመከታተል በገባበት በ1971 ዓ.ም ተዘግቶ የሰነበተው ማዕከል ዳግም እየተቋቋመ እንደነበር ያስታውሳል። ተፈሪና ጓደኞቹ እንደገና በተቋቋመው የባህል ማዕከል ተጠናክረው በዋና ዋና ቲያትር ቤቶች ሳይቀር የመታየት እድል ያገኙ የጥበብ ስራዎችን ለእይታ አብቅተዋል።
ብዙ እዛ ያሰራናቸው ወደ ቲያትር ቤት መጥተዋል። ለምሳሌ ማን ያዝዋል እንግዳ እዛ ከተሰራ በኋላ ነው ወደ ቲያትር ቤት የመጣው። እኔ ተቆንኩት የጫጉላ ሸረሸር የሚል ቲያትር እኔ ከትቡር እንትን አምጥተነዋልና ከዛ በኋላም ቀጥሏል። ያ ባህል ካሊኩላ፣ ደራሲ በሰማያዊ ከኛ በኋላ የመጡትና ለማዩ የሰሯቸው ስራዎች ወደ ቲያትር ቤት መጥተዋል። ከኛ በኋላ ያቆጣም በኋላ ባህል ማዕከል የነበሩት ብዙ ልጆች የሚሆኑ ሰዎች ስራዎች ተመልሰው ወደ ቲያትር ቤት መጥተው ቲያትር ቤት ታይተዋል።
ይህ ነገር ጌታቸው እንደሚለው ደግሞ በባህል ማዕከሉ የሚቀርቡ ስራዎች በየዘመኑ የነበሩ መንግስታትን ፍላጎቶች እንዲያንጸባርቁ የሚያስገድዱ ወቅቶችም ተፈጥረው ነበረ።
ከ1967 በኋላ ከሞላ ጎደል እንግዲህ ወደ ሶሻሊዝም አስተሳሰቡም እየሰፋ ሲሄድ ዩኒቨርሲቲውም ዋነኛነት ያ ጠባይ ይንጸባረቅበት ነበር። የባህል ማዕከሉ ስራዎች የመደበኝነትን የሚያሳዩ በስራ በመዝሙርም ደረጃ እንዲህ አይነት ነገሮችን ለማንጸባረቅ የሞከረ ቤት አድርገን ወስዷል። እንግዲህ የመጨረሻው ሌላኛው መልኩ ደግሞ ከ1980 ሰማኒዎቹ በኋላ ደግሞ የመጣው ነው። እዚህ ዘመን ላይ እንግዲህ ከሞላ ጎደል 1970ዎች ላይ የመጡ የሀገራችን ታዋቂ ዘፋኞች በብራ ዝማሬ መልክ ለማቅረብ የተሞከረበት በዚህ ሂደት እንግዲህ ነዋይ ምናቃቸው ስለና አባይ አባይን የመሰለ ሌሎቹ ባዶ ቤት በክረምት እንደዚህ በነጌትነት ነው የተጻፉ ተወዳጅ የሚባሉ የሙዚቃ ስራዎችን አስቀርጾ በኢትዮጵያ ሙዚቃ ውስጥ ለማኖር ሞክሯል።
ይህን በመልከ ብዙ ፈተናዎችና ትዝታዎች ውስጥ ያለፈ የአዲስ አበባ ዩኒቨርሲቲ የባህል ማዕከል አሁን እንደገና ባለብዙ ሀሳቦች የኪነጥበብ መድረክ በማድረግ ዝናውን ለመመለስ ያስችላሉ የተባሉ እንቅስቃሴዎች ተጀምረዋል። የወቅቱ የማዕከሉ ዳይሬክተር ተስፋ ይሸቱ ውጥኑ በትናንት የደመቁ የማዕከሉን ትዝታዎች ለዛሬው ትውልድ የማስቀጠል ጅማሮ ነው ይላል።
አሁን የመጣ አዲስ ማኔጅመንት እኔ ኦፊሻሊ ልታመሰግኑትም ጥሩ ነው፣ አንዳንዴ የሰራተኞች መሰገን ጥሩ ነው። ዶክተር ሳሙኤል በዩኒቨርሲቲ ቢሮ በገቡ በሶስተኛ ቀን ነው ያስጠሩኝ። እናሳቸውም ለከዛ በጣም ታዳሚ ነበሩ እዚህ ባህል ማዕከል ተማሪ በነበሩበት ጊዜ ይሄ ነገር ወጥን መሆን መቻል አለበት፣ የድሮ እንቅስቃሴ መምጣት መቻል አለበት፣ በርቱ፣ ያስፈልገው ነገር ሁሉ በማቴሪያልም በሀሳብም እናግዛለን ሲሉ እኛ ባለፈው ትልቅ ሪኦፕኒንግ አደረግን። ሶ በዚህ መንገድ እንደገና ሪኦፕኒንግ ስንሰራ የባለፈውን ታሪኩን ለመርገም ሳይሆን በእኛ ዘመን ደግሞ ምን አይነት አሻራ ማሳረፍ አለበት የሚል ሀሳብ ይዘን ስለተነሳን ከዚህ በኋላ ላይ ብዙ ችግር የሚገጥመን አይመስለኝም።
ማዕከሉ በቀደመው አሰራሩ ለወጣኔዎች እድል እየሰጠ ትልም የማስያዝ እና ለታዋቂነታቸው በር የመክፈት ሚና እንደነበር የሚያስታውሰው ጋዜጠኛና ደራሲ ነገር ጌታቸው አሁን ዘመን የደረሰበትን ተወዳዳሪነት ታሳቢ ባደረገ መልኩ አቅሙን ገንብቶ የአንጋፋነት ሚናውን መወጣት መቀጠል እንዳለበት ይመክራል።
የሙዚቃ ስራ በዚህ ዘመን ትንሽ አስቸጋሪ መልኮች ይኖሩታል ማለት በብዙ ጣውረዶች ውስጥ ብዙ አማራጮችን ብዙ ጣውረዶችን ማየት ይጠይቃል። ስለዚህ ባህል ማዕከሉ ከነዚህ ተቋማት ወይም ደግሞ ውጭ ካሉ ትልልቅ ከፋይ ተቋማት ጋራ ተወዳድሮ ወይም ደግሞ የተሻሉ ነገሮችን ይዞ ለመምጣት ከፍ ያለ ወጪ ከፍ ያለ ኢንቨስትመንት ሊጠይቅ ይችላል ብዬ አምናለሁ። ከዛ አንጻር ጣት ተማሪዎችን ፍላጎት ያላቸው ተማሪዎችን መድረኩን እንዲያገኙ እድሉን እንዲያገኙ እድሉን ከመፍጠር ባለፈ በኢትዮጵያ ሙዚቃ ታሪክ ውስጥ መደላድሉን የመፍጠር ሚና ሊወጣ ይችላል የሚል ተስፋ ነው ያለኝ። በሌላው በስነ ጽሁፉ በኩል ግን ዋነኛ መድረኩ ነው መቀጠሩ የሚቀር አይመስለኝም።
የጥበብ ጥንተ ቤቱ ዳግም ራሱን በአዲስ መልክ ይዞ ለመምጣት የጀመረውን እንቅስቃሴ ያደነቀው አርቲስት ተፈሪ አለሙ የአስተዳደር ሰዎችን የተማሪዎች መሰባሰብን ከተለመደው ፖለቲካዊ ስጋት በማላቀቅ ሊደግፉት ይገባ ይላል።
ትምህርት ቤት ውስጥ አሁን ብዙ ጊዜ በተለይ ኢህአዴግ መምጣት ጀምሮ ይህ በስራ በብሔር በመከፋፈል ስሜት ነበር እና ብዙ ሰው ፖለቲካው ሰለባ ሆኑ እና በዚህ ላይ ደግሞ መሰብሰቡ ትምህርት ቤት ኪነጥበቡ ሰው ሲሰበስባሉ በሚል ፍራቻ ተማሪዎቹ እንዳይሰበሰቡ በዚህ ሰው ተሰብስቦ ሌላ አረብሻ እንዳይፈጠር በሚል ጋብ ብሎ ነበር። ግን እኔ ይህን የሚመስለኝ መት ቢቀጥል ኪነጥበብ ማገናኙ ነገር የለም። አሁን ብዙዎቻችን እዛ ውስጥ የነበር ነው ከተለያየ ቦታ ይመጣል፣ ከተለያየ ክፍለ ሀገር የመጣን ሰዎች ነበር። ግን አንድ ላይ ሆነ ነበር ነበረው ስናሳይ ነበረው ያቀራርባል የሚያቀራርብ ነው እንጂ እንትን የሚል ነገር አይደለም። አሁን ለምሳሌ ያህል አሁን የኛው የአዲሱ የቅርብ ጊዜው ሪጅ ከሆነ የመፍራት ነገር ነው። ኃላፊዎቹ ቆይ አሁን አይሰሰቡ አይታይ ምናምን ስለሚል ተጽዕኖ ስለሚያሳድር ነው እንጂ እኮ ባህል ማዕከሉ እንደ ዲፓርትመንት አለ፣ እሱን ያንቀሳቀሱታል። ግን አሁን ሲንቀሳቀስ አሁን ባለፈውም ጊዜ ሲጀመር ማአት ተማሪ ተሰብስቧል። የሳየ ውጭ ነው መኮንኑ ለአዳራሽ ፊት ለፊት ነው። ከዛ ማታ ድረስ ማአት ተሰብስቧል፣ ተረብሻል። ሁሉም ደስ ብሎት ተፍሮ ደንሶ ወደ ዶርም የገባ እንዲህ አይነት ነገር ቢቀጥል ዩኒቨርሲቲዎች ብቻ ሳይሆን በየቦታው አስፈላጊ ነገሮች ናቸው።
የባህል ማዕከሉ ዳይሬክተር ተስፋ ይሸቱን በቀጣይ የማዕከሉ ስምና ዝና ከመመለስ ባለፈ የሁሉም የመንግስት ዩኒቨርሲቲዎች የባህል ማዕከላት የተጣመሩበት አውደ ትርኢት ወይም ፌስቲቫል ለመጀመሪያ ጊዜ ለማካሄድ ስለመታሰቡም ጠቁመዋል።
ኢትዮጵያ ዩኒቨርሲቲዎች የመንግስት ዩኒቨርሲቲዎች ከ45 የሆኑ 50 ዩኒቨርሲቲዎች ባህል ማዕከላት አላቸው። ለምሳሌ አምቦ አለው፣ ባህር ዳር አለው፣ ደብረ ማርቆስ አለው፣ ጅማ አለው፣ ብዙዎቹ አላቸው። ግን እስካሁን ኮኔክትድ አልነበሩም፣ አብረን መክረን አናውቅም። በጣም በሚያሳዝነው ሁኔታ በየዩኒቨርሲቲው ባህል ማዕከል ያለበት ሀገር ችግር የሚነሳው ችግር የሚቀሰቀሰው ዩኒቨርሲቲ ውስጥ ነው። ስለዚህ የኛ ድርሻ ምን መሆን አለበት የሚል ሐሳብ ያዝንና በጥር ወር አጋማሽ አካባቢ ለመጀመሪያ ጊዜ በታሪክ ለመጀመሪያ ጊዜ የመንግስት ዩኒቨርሲቲዎች ባህል ማዕከላት ጥምረትን እናቋቁማለን። የመጀመሪያው ፌስቲቫል ሆነን እናረጋለን። ከዛ የሚከተለው ጅማ ይወስዳል። ከዛ የሚከተለው ባህር ዳር፣ ከዛ ባሌ፣ ከዛ መቀሌ፣ ከዛ ያለ እንዲቀጥል። ይሄን ያደረግንበት ዋና አላማ ምንድነው? የኢትዮጵያ አርት ዲሴንትራላይዝድ አይደለም። በቃ ደራሲው፣ ጸሐፊው፣ ሙዚቀኛው፣ ካሊው፣ ቀራጺው በሙሉ አዲስ አበባ ነው ያለው። አንድ አይነት አውትሉክ በአርት ውስጥ ደግሞ አክሽት አይደረግም። ሶ ከተለያየ ዩኒቨርሲቲዎች የሚመጡ የባህል ማዕከል ባለሙያዎች የተለያየ አውትሉክ ይዘው የሚመጡ ስለ ሀገራቸው። ለምሳሌ አንድ በጋምቤላ ዩኒቨርሲቲ ውስጥ ያለ አንድ የባህል ማዕከል ደራሲ በለው ተዋናይ በለው ምንድነው የሚያስበው? እንዴት ነው ከሌሎቹ ጋር ኮኔክት የሚያደርገው? ኤሽዮን ነው ባይ ዘ ወይ በጣም ዳይቨርሲቲ የሚታይበት የኢትዮጵያ ኪነ ጥበብ ማፍራት የሚቻለው እና ይሄ በጣም ትልቅ እና ተደርጎ የማይታወቅ ፕሮግራም ነው። ብዙ አላማ ይዞ ያለው ነው እና በከጊዜ አንጻር በጥር አካባቢ ጠብቁን ለማለት ያለው።
በጥራት ያካበተውን ስምና ዝና አድሶ በቦታው ለመገኘት የተነሳሳው አንጋፋው የአዲስ አበባ ዩኒቨርሲቲ የባህል ማዕከል ኮዲዩ የዩኒቨርሲቲ ማህበረሰብ የሚታደምባቸውን የጥበብ ምሽቶች እንደቀደመው ሊያካሄድ እንሆ ጀምሯል። አሁን በብዙ መልኩ ከትላንት በተለወጠው ዘመነኛ ጊዜ ማዕከሉ ልክ እንደቀድሞ ፈለገ ጥበብ ሆኖ የጥበብና የጥበበኞች መፍሻነቱን ለማስመለስ ይችል እንደሆነ ፈጣይ ጊዜያትን መጠበቅ የሚያሻው ጥያቄ ነው። አሜሪካ ድምፅ አስማማኝ ነው፣ ዋሽንግተን ዲሲ። Thank you.